Voice of America. የመከላከያ ሰራዊት ከትግራይ ክልል የወጣው በአራት ግንባሮች ተከፍሎ ከአንድ ወር በላይ በቆየ ሂደት መሆኑን ጠቅላይ ሚኒስትር አብይ ገለጹ። በትግራይ ክልል ያለው ግጭት ከፍተኛ ጣልቃ ገብነት ያለበት መሆኑንና በብዙዎች ዘንድ ግጭት እንዲቆም እንደማይፈልግ ዛሬ ለተወካዮች ምክር ቤት አባላት የተናገሩት ጠቅላይ ሚኒስትሩ የዚህ ዓላማ ትግራይን ጨምሮ ኢትዮጵያን ማዳከም ነው ብለዋል። የህወሓት ባለስልጣናት በተደጋጋሚ በሰጧቸው መግለጫዎች የኢትዮጵያ ሰራዊት መቀለን ጨምሮ ከክልሉ የወጣው ተሸንፎ መሆኑን ቢገልጹም ጠቅላይ ሚኒስትር አብይ ግን መንግስታቸው ጥናት በማድረግ ባሳለፈው ውሳኔ ማስወጣቱን ገልጸዋል። ሬፈረንደም ህዝበ ውሳኔ ብለው በገለጹት ምርጫ የኢትዮጵያ ህዝብ ሰላምና ጠንካራ መንግስት እንደሚፈልግ አሳውቋል ያሉም ሲሆን ይህን ለመቀልበስ የሚነሳ ማንኛውም ሐሳብ ተቀባይነት የለውም ብለዋል። እስካሁን የነበረውን አይነት መንግስታዊ መዋቅር እንዲቀጥል የመንግስታቸው ፍላጎት እንዳልሆነ ገልጸው በምርጫው የተሳተፉ የፖለቲካ ፓርቲዎች እንደየተሳትፏቸው በመንግስት አስፈጻሚ መዋቅር ውስጥ እንደሚካተቱም ጠቅላይ ሚኒስትሩ ጠቁመዋል። የህዝብ ተወካዮች ምክር ቤት በዛሬው አራተኛ ልዩ ስብሰባው ለ2014 ዓ.ም የቀረበውን 561.67 ቢሊዮን ብር ባጀትም አጽድቋል። ኬኔዲ አባተ ዘገባ አድርሶናል።
የህዝብ ተወካዮች ምክር ቤት በአምስተኛ ዘመን ስድስተኛ ዓመት የሥራ ዘመኑ ባደረገው የመጨረሻ ስብሰባ ላይ የተገኙት ጠቅላይ ሚኒስትር አብይ አህመድ ከምክር ቤቱ አባላት ለተነሱላቸው የተለያዩ ጥያቄዎች ሰፊ ማብራሪያ ሰጥተዋል። ጠቅላይ ሚኒስትሩ ማብራሪያ ከሰጡባቸው ጉዳዮች መካከል የትግራይ ክልል ጉዳይ ዋነኛው ነው። ፌደራል መንግስት ሰራዊቱን ከትግራይ ክልል ለማስወጣት የወሰነው በጥናት ላይ በመመስረት እንደሆነ የገለጹት ጠቅላይ ሚኒስትሩ ውሳኔው ላይ ለመድረስ የኢትዮጵያን የቀድሞ ታሪክ ጨምሮ በቅርብና በሩቅ ጊዜያት በጦርነት ውስጥ ያለፉ የሌሎች ሀገራት ታሪክ መጠናቱንም ነው የተናገሩት። ከዚህ አንጻር ኤርትራ ከኢትዮጵያ ለመገንጠል ያደረገችውን ጦርነት ለአብነት የጠቀሱት ጠቅላይ ሚኒስትሩ በወቅቱ ነበረ እንዳሉት የውጭ ኃይሎች ጣልቃ ገብነት ሁሉ በአሁኑ የትግራይ ክልል ግጭትም ከፍተኛ ጣልቃ ገብነት መኖሩንና ብዙዎች ግጭቱ እንዲቆም እንደማይፈልጉ ጠቁመዋል።
ኢትዮጵያና ኤርትራ 30 ዓመት ተዋጉ። መቼም ኢትዮጵያና ኤርትራ 30 ዓመት ሲዋጉ ሁሉ ሐሳብ፣ ሁሉ ፍላጎት፣ ሁሉ ትጥቅ፣ ሁሉ በጀት የነሱ ነበር ብለን ራሳችንን አንሸውድም። ከጀርባዎቻችን ከፍተኛ ኃይሎች ነበሩ። በደንብ ያባሉ። ምን አገኙ? የደቀቀች የደከመች ኤርትራ፣ የደቀቀች የደከመች ኢትዮጵያን ፈጠሩ። ብዙ ሰው ረገፈ፣ ብዙ ሀብት ረገፈ። መጨረሻ ያገኘነው ግን ሁለት የደቀቀ ሀገር ነው። አሁን ያለውን የትግራይ ሁኔታም ስንመለከት በእኔ ግምት ግጭቱ እንዲቆም የሚፈልግ ኃይል ብዙ አይደለም። እንዲሁ የተጋጨን የተጋጋጥን የደቀቀች ትግራይ የደቀቀች ኢትዮጵያን ማየት፣ ወዲያው ደግሞ አማራና ኦሮሞ እያሉ የደቀቀ ኦሮሚያ የደቀቀ አማራን ማየት ፍላጎቶች ያሉበት የሚል ምልከታዎች አይተናል። አደገኛ ልምምዶች አይተናል። ወጣ ደግሞ አለ ዩክሬን አየን። አሁን ዩክሬን ያለውን ነገር ምንድነው የሆነ ያለው ዩክሬን ላይ ይመሳሰላል። ምስራቅ ዩክሬንና አሁን በሰሜን በእኛ ሀገር ያለው ነገር ምንድነው? ከኋላ ያሉ አክተሮች ይመስላሉ። ዩክሬን ላይ የሚወሰን ውሳኔ ሪአክት የሚደረግበትና ኢትዮጵያ ሲወሰን ሪአክት የሚደረግበት አራምባና ቆቦ ለአንድ አይነት ሁኔታ ማለት ነው።
የህወሓት አመራሮች በተደጋጋሚ በሰጧቸው መግለጫዎች የኢትዮጵያ ሰራዊት መቀሌን ጨምሮ ከክልሉ የወጣው ተሸንፎ መሆኑን ቢገልጹም ጠቅላይ ሚኒስትር አብይ ግን መንግስታቸው ሰራዊቱን ያስወጣው ጥናት በማድረግ የጥሞና ጊዜ ያስፈልጋል በሚልና ኢትዮጵያ ባሉባት ሌሎች የተለያዩ ችግሮች ላይ ትኩረት ለማድረግ በማሰብ መሆኑንም በድጋሚ አንስተዋል። ይህ ውሳኔ ከመወሰኑ በፊት ከትግራይ ክልል የተለያዩ የህብረተሰብ ክፍሎች ጋር እንዲሁም ከመንግስታቸው የካቢኔ አባላትና ወታደራዊ አመራሮች ጋር በርካታ ውይይቶች እንደተደረጉም ነው የገለጹት። ሰራዊቱ ከትግራይ ክልል የወጣው በአራት ግንባሮች ተከፍሎ ከአንድ ወር በላይ በቆየ ሂደት መሆኑንም ጠቅላይ ሚኒስትሩ ተናግረዋል።
የሰራዊት ማውጣትን በሚመለከት ያው ከዚህ ቀደም ሐሳቡን መግለጹ የራሱ ችግር ስላለበት ከወታደራዊ ዲሲፕሊንና ሚስጥር አንጻር አልተገለጸም። ግን አሁን ግልጽ ለማድረግ እኛ ወታደር ያወጣ ነው ትናንትና መቀሌ ወጣ ሲባል ስትሰሙ አይደለም፣ ከአንድ ወር በላይ የፈጀ ፕሮሰስ ነው። በአራት ግንባር ከፍለን እያወጣን ነበር። በአንደኛው ግንባር ትጥቆቻችንና ወታደሮቻችን ስናወጣ እናንተም አልጠረጠራችሁ፣ ጁንታውም አልጠረጠረም፣ ብዙ አላወቀም። ሁለተኛውን ዙር ስናወጣ ለምሳሌ ከምርጫ 15 ቀን በፊት ሰፊ ኃይል አወጣናል፣ ብዙ ችግር አልነበረም። ሶስተኛው ኃይል ስናወጣ ነው ጥርጣሬ የመጣው። በርከት ያለ ኮምቦይ በርከት ያለ ኃይል ታጥቆ ተጭኖ ከመሃል አከባቢ ተምቤን አከባቢ ያለው ጋር ሲወጣ በዚህ ጊዜ ሰፋ ያለ ህዝብ በማስተማራት ትጥቅ እየወጣ ነው ሰራዊት እየወጣብን ነው በሚል እና በሌላም ምክንያት አንድ 2000 3000 መኪና በሚንቀሳቀስበት ሰዓት በኪሎ ሜትሮች ነው ጉዞ ያለው እና እዚህ መሃል መንገድ እየዘጉ ግጭት ለመፍጠር ጎማ መተንፈስ መኪና ማቃጠል አይነት ሙከራዎች ተደርገዋል። አራተኛው ከመቀሌ ያወጣ ነው ኃይል መቀሌ አከባቢ ጠንከር ያለ ኃይል በብዙ በሺ የሚቆጠሩ መኪናዎች አሰልፎ የወጣ ኃይል አመቺ ቦታ ላይ ስለነበረ ጥቃት ያልደረሰበት ብቻ ሳይሆን መቀሌን በኃይል ተይዟል ለምትሉ ሰዎች ከመቀሌ መከላከያ ወጥቶ ቢያንስ ለሁለት ቀን ጁንታው አልገባም።
በኢትዮጵያ መንግስት ላይ የሚዲያ ዘመቻዎች በስፋት እየተደረጉ እንደሚገኙና መንግስትን ለመቀየር ሙከራ የሚያደርጉ ሀገራትም ጭምር መኖራቸውን በመግለጽ ጠቅላይ ሚኒስትር አብይ እነዚህን አካላት ተችተዋል።
ባለፉት ጊዜዎች በጣም ብዙ ስራዎች ተሰርተዋል ዘከባቢ ምንም አይነት የሚዲያ ጩኸት አላየንም። ሰሞኑን ልጅነት ቀን ዓለም አቀፍ ሚዲያው ያስተጋባ ያለበት መንገድ በጣም ያስገርማል። ኢትዮጵያውያን መንቃት እንዳለብን ያመለክታል። እንደዛ አይነት አፍ የሚያስከድን ምርጫ አካሂደ መዘገብ የተቸገረው ሚዲያ ከየት መጥቶ ነው አሁን እንደዚህ ድግስ ያመቀው ብለን ማሰብ ይጠይቃል። ዋና ጉዳይ ግን እኛ በተቀደረልን ቦታ አንሄድም። መንግስት መቀየር አለበት አሁን ያለው መንግስት አይመችም የሚል ሙከራ የሚያደርጉ ሀገራት እንዳሉ እናቃለን። ለነዚህ ሀገራት ያለን መልእክት ኢትዮጵያ እስከጸናች እስከቆመች ድረስ እዚህ ያሉ ግለሰቦች ስልጣን ላይ መቆም ሰከንደሪ ጉዳይ ነው። ተላላኪ እና የኢትዮጵያ ጥቅም የሚሸጥ መንግስት ከመሆን ደግሞ አንዴ ሳይሆን 100 ጊዜ ሬጂም ቼንጅ ይደረግ ይችላል። ጥቅም ስለሌለው ግን አይዋጣም። የኢትዮጵያ ህዝብ በሪፈረንደም አሳይቷል ምን እንደሚፈልግ። ከኛ ጋር ተከባብሮ አብሮ መኖር ጥሩ ነው። ከዛው ጫለው ነገር ብዙ ጠቃሚ አይደለም። ነገር ግን ኢትዮጵያውያን የሚቀደድልን ቦታዎች አሉ ቆም ብለን ማየት ያስፈልጋል።
ሰኔ 14 ከተካሄደው አጠቃላይ ምርጫ ጋር በተያያዘ በሰጡት ማብራሪያ ምርጫው ስኬታማና አስተማሪ እንደነበር ገልጸው ለዚህም ህዝቡን የፖለቲካ ፓርቲዎችንና ምርጫ ቦርድን ጨምሮ የተለያዩ አካላትን አመስግነዋል። ሪፈረንደም ወይም ህዝበ ውሳኔ ብለው በገለጹት ምርጫ የኢትዮጵያ ህዝብ ሰላምና ጠንካራ መንግስት እንደሚፈልግ አሳውቋል ያሉት ጠቅላይ ሚኒስትሩ ይህን ለመቀልበስ የሚነሳ ማንኛውም ሐሳብ ተቀባይነት እንደሌለው አስጠንቅቀዋል።
የኢትዮጵያ ህዝብም አሁን ባደረገው ሪፈረንደም ያደረገው ባይ ዘ ወይ የኢትዮጵያ ህዝብ የተመዘገበው የመረጠው በፐርሰንቴጅ ይታወዳድሩት በአለም ላይ አደኩ የሚል ሀገርም አሜሪካን ጨምሮ ሊመርጥ ከመችል ዜጋ የመረጠው ቁጥር የኢትዮጵያ በጣም ብዙ ጥፍ ይበልጣል ይሻላል። መርጦ አልወጥቶ ነግሮናል ለኛም ለሌላው መፈልገው ሰላም ነው መንግስት ጠንካራ መንግስት ነው ዝም ብላችሁ ሚላላክ ነገር አታምጡብኝ ብሏል። አሁን ይሄን ለማፍረስ ደግሞ ቋንቋ አዳዲስ ቋንቋዎች ይፈጠራሉ አንሰማም። የኢትዮጵያ ህዝብ ሪፈረንደም እናከብራለን። የኢትዮጵያ ሪፈረንደም ግን ሜሴጁ አንድ ፓርቲ ይለፍ ሳይሆን ኢትዮጵያ ታሸንፍ እንደሆነም በደንብ እንገነዘባለን። ኢትዮጵያውያን በጋራ ሆነን የተሻለ መንግስት የተሻለ ስርዓት እንፈጥራለን።
እስካሁን የነበረውን አይነት መንግስታዊ መዋቅር እንዲቀጥል የመንግስታቸው ፍላጎት እንዳልሆነ ገልጸው በመርጫው የተሳተፉ የፖለቲካ ፓርቲዎች እንደየተሳትፏቸው በመንግስት ያስፈጻሚ መዋቅር ውስጥ እንደሚካተቱም ጠቁመዋል።
ከዚህ ቀደም እንደነበረው አይነት መንግስት ኢትዮጵያ ደግማ እንድትፈጥር አንፈልግም። እኛ ምን ፈልገው ከየፓርቲው ያሉ ሻልሻል ያሉ ሰዎች አንድ ሚኒስት ካቢኔ ውስጥ አንድ ሚኒስት በየኤጀንሲው በየክልሉ በየመናምኑ እየገባ ሀገሩን የሚያግዝ ፖለቲካ ሲመጣ የሚጨቃጨቅ ልማት ሲመጣ አብሮ የሚሰራ ነው እንጂ ምን ፈልገው ተቋሚ የሆነ ሁሉ ከወደቀ ወድቀሃል አምስት አመት ጠብቅ አንልም። በርግጥ በሄ ምርጫ በጣም ተሸውደው በወዳጆቻቸው የግምገማ ስህተት ምክንያት ተሳስተው ያጡ ሰዎች አምስት አመት ጠብቅ ሊገደሉ ይችላሉ። ከዛውጭ ግምገማ ሳያሳስተው ጸንቶ ቆሞ በውድድር ውስጥ ያለፈ ግን በየደረጃው ባስፈጻሚ ውስጥ በተለያየ አካላት ተሳትፎ ጠንካራ መንግስት ሀገር የሚያሻግር መንግስት ማድረግ አለብን። ይሄን የምናረገው ኢትዮጵያ ታሸንፍ ኢትዮጵያ አሸንፋለች ካል ብልጽግና አሸንፏል ከሚለው ጋር በጣም ይደረቃል። ኢትዮጵያ የምታሸንፈው ልጆቿ ሁሉ በጋራ ሲቆሙላት ስለሆነ በእኛ በኩል ምን ፈልገው በየትኛውም ደረጃ ቢሆን አገሩን በነጻነት ማገልገል የሚፈልግ ሰው ከኛ ጋር ነው እንዲያገለግል እንፈልጋለን።
ጠቅላይ ሚኒስትሩ ኢትዮጵያ አሁን ላይ በተለያዩ ሀገራት ካሏት ከ60 በላይ ኤምባሲዎችና የቆንስላ ጽህፈት ቤቶች ውስጥ ቢያንስ 30 ኤምባሲዎች መዘጋት እንዳለባቸውም ተናግረዋል። ለዚህም በዋና ምክንያትነት ያስቀመጡት የወጪ ቁጠባ ነው። በሌሎች ፖለቲካዊ ኢኮኖሚያዊና ማህበራዊ ጉዳዮች ላይም ሰፊ ማብራሪያ የሰጡት ጠቅላይ ሚኒስትር አብይ በማጠቃለያቸው የስልጣን ጊዜውን ያጠናቀቀውን ምክር ምክር ቤት አመስግነዋል። ከኮቪድ-19 ወረርሽኝ ጋር በተያያዘ በአምስተኛ የምርጫ ዘመኑ የስልጣን ጊዜው በሕገ መንግስቱ ከተደነገገው በላይ ለስድስተኛ ዓመት የቆየው የሕዝብ ተወካዮች ምክር ቤት በዛሬው አራተኛ ልዩ ስብሰባው ለ2014 ዓመተ ምህረት የቀረበውን 561.67 ቢሊዮን ብር በጀት አጽድቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።